Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
የምሽቱ የጋቢና ጉዞ በ17 ዓመቱ የሁለተኛ ደረጃ ተማሪ የሆነው በተሰራ መኪና ይሆናል። ዛሬ መኪና ሰርቷል የ17 ዓመቱ ወጣት። ወጣቱ ስሙ ናሆም ደምላሽ በጋቢና አሳፍረነዋል።
አራት እግር አላት። ስፒዷ ደግሞ 5 ነው። በቃ አንድ መኪና ያለው ነው አላት።
በሌላኛው ዘገባ በየዓመቱ የሚደረገው የጉማ ፊልም ሽልማትን የተመለከተም ዘገባ አለ።
የጉማ ፊልም ሽልማት ውድድር አላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግ እና የመሳሰሉት ናቸው።
ከዚሁ ከኒውዮርክ ደግሞ ማለት ከዩናይትድ ስቴትስ ኒውዮርክ የሶስት ኢትዮጵያውያን የፎቶና ዲጂታል ጥበበኞችን ስራ ለእይታ ያበቃ ዝግጅት ይዘናል።
This is a good contribution to
ይህ የአፍሪካን የስዕል ጥበብ በኒውዮርክ ለማስተዋወቅ ትንሽም ቢሆን አስተዋጽኦ ማበርከት እንደሚቻል በእርግጠኝነት መናገር ይችላል።
አስተያየቶቻችሁን በዝግጅቶቻችን ላይ Facebook @voamharik ላይ እንቀበላለን። #gabinavoe በመጠቀም ልትከታተሉን እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የተከታተላችሁ የምትገኙት ጋቢና ቪኦኤ ዜናዎቻችን እነሆ። ባለፈው ቅዳሜ እሁድ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ እስከ 245 የሚደርሱ ፍልሰተኞች ሳይሞቱ እንዳልቀሩ ስጋት መኖሩን የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት አስታወቀ። የዩኤንኤችሲአር አጋር የሆነው ድርጅት ዓለም አቀፉ የሕክምና መስሪያ ቤት እንደገለጠው አደጋው የደረሰው ባለፈው እሁድ 163 ሰዎችን የያዘው መርከብ በሊቢያ ወደብ በተገለበጠበትና ሰዎቹ በሞቱበት የደረሱበት በጠፋበት ጊዜ ነው። 6 ሰዎች በሊቢያ የወደብ ጠባቂ ዘቦች ህይወታቸው እንደተረፈ የሚገልጽ መረጃ ከአንዲት ሴት ማግኘቱንም ይኸው መስሪያ ቤት አስታውቋል። ከሊቢያው አደጋ ቀጥሎ ሜዲትራኒያን ባህር ላይ በደረሰው የመርከብ መገልበጥ ሌሎች 82 ሰዎች ሳይሞቱ እንዳልቀሩም ተገልጿል። ዓለም አቀፉ የፍልሰተኞች መስሪያ ቤት ድርጅት IOM በበኩሉ 2 ጊዜ በደረሰ የመርከብ መገልበጥ 190 ሰዎች መሞታቸውን አመልክቷል። UNHCR በዛሬው ዕለት እንዳስታወቀው ደግሞ በዚህ ዓመት ብቻ የሜዲትራኒያን ባህርን ለማቋረጥ የሞከሩ 130 ሰዎች በላይ ህይወታቸውን አጥተዋል።
የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይክል ፍሊን በሩሲያ ማስፈራራት ሊደርስባቸው እንደሚችል የትራምፕን ዋይት ሃውስ አስጠንቅቄያለሁ ሲሉ የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቤ ሕግ ሳሊ የትስ ተናገሩ። የትስ በትናንትናው ዕለት በሴኔቱ የፍትህ ኮሚቴ ፊት ቀርበው በሰጡት የምስክርነት ቃል ለዋይት ሃውስ ማስጠንቀቂያውን የሰጠሁት ማይክል ፍሊን በዩናይትድ ስቴትስ ከሩሲያው አምባሳደር ጋር ስላላቸው ግንኙነት ዋሽተዋል በሚል በፕሬዚዳንት ትራምፕ ከመባረራቸው 2 ሳምንታት በፊት መሆኑን አስረድተዋል።
ወደ ሶማሊያ ስናመራ በአይን መስካሪዎች ገለጣ መሰረት ዛሬ ማክሰኞ ደቡባዊ ምዕራብ ሶማሊያ ውስጥ በመንግስት ወታደሮችና በእስላማዊ አማጽያን ኃይሎች መካከል በተካሄደ ውጊያ በትንሹ 13 ሰዎች ተገድለዋል። ውጊያው የተቀሰቀሰው እስላም አማጽያኑ ከሞቃዲሾ ሰሜን ምዕራብ ከምትገኘው ከባይዶዋ የ35 ኪሎ ሜትር ርቀት ላይ ጉፍ ጓድ ወረዳ ውስጥ የሚገኘውን የሶማሊያውን ብሔራዊ ጦር ሰፈር ባጠቁበት ወቅት ነው። ወደ 100 ያህል የአማጽያኑ ኃይሎች ናቸው ከባድ መሳሪያና ሮኬት በመጠቀም በጦር ሰፈሩ ላይ ለአንድ ሰዓት የተካሄደውን ጥቃት የፈጸሙት።
በስተመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገ ረቡዕ እዚህ ዋሽንግተን ዲሲ ውስጥ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ተገናኝተው በሶሪያ፣ ዩክሬንና በሌሎች ጉዳዮች ላይ እንደሚወያዩ ተገለጸ። በሶሪያ ጉዳይ ሚስተር ቲለርሰን አመጽ እንዲያበቃ፣ ለሶሪያ ህዝብ የሰብአዊ እርዳታ አቅርቦት እንዲደርስ፣ ግጭቶች በፖለቲካ ውይይት እንዲፈቱ በሚሉ ነጥቦች ላይ እንደሚያተኩሩ የውጭ ጉዳይ ሚኒስቴር ትናንት ሰኞ ያወጣው መግለጫ አመልክቷል። ይህ የውጭ ጉዳይ ሚኒስትር መግለጫ ይፋ የሆነው የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ሶሪያ ውስጥ የመረጋጋ ቀጠና ለማቋቋም ሩሲያ ያወጣችውን እቅድ ዩናይትድ ስቴትስ በንቃት ተከታተለዋለች ካሉ በኋላ ነው።
እንግዲህ ለዛሬ ያዝነላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን መልሳችሁ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በነጆ ከተማ ናሆም ደምላሽ የተባለ የ11ኛ ክፍል መሰናዶ ተማሪ አንዲት በአራት ጎማ የምትንቀሳቀስ መኪና እቤት ውስጥ ገጣጥሞ ሰርቷል። መኪናዋን ገጣጥሞ እንድትሄድ ለማድረግ 95000 ብር መፍጀቷን የተማሪው ቤተሰቦች ይናገራሉ። የወጣቱ የፈጠራ ስራም በኢትዮጵያ ሳይንስና ቴክኖሎጂ ተመዝግቦ የባለቤትነት መብት አግኝቷል ብሏል። ጽዮን ግርማ ወጣቱና ቤተሰቦቹን አነጋግራ ተከታዩን ዘገባ አጠናቅራለች።
በምዕራብ ሐረርጌ በነጆ ከተማ ተወልዶ ያደገው የ17 ዓመቱ ናሆም ደመላሽ ለቤተሰቦቹ የመጀመሪያ ልጅ ነው። እስከ 15 ዓመቱ ያደገው አያቱ ጋር ነው። ከህፃንነቱ ቤት ውስጥ ያለውን ብረትና እንጨት እየሰባበረ በመገጣጠም ሲለማመድ እንዳደገ እሱና ቤተሰቦቹ ይናገራሉ። የ6ኛ ክፍል ተማሪ ያለ ከእንጨት በፔዳል የሚነዳ መኪና መሰል ነገር ሰርቶ ትምህርት ቤት ውስጥ አሳየ። 9ኛ ክፍል ሲደርስ ደግሞ 3 ጎማ ያላት በፔዳል የምትነዳ ባጃጅ ሰራ። አሁን ደግሞ 4 እግርና ሞተር ያላት በነዳጅ የምትሰራ መኪና ቤት ውስጥ ገጣጥሟል። ናሆም በዛሬው ዕለት ስናነጋግረው በሳይንስና ቴክኖሎጂ አማካኝነት ለተዘጋጀው የፈጠራ ስራ ውድድር አዲስ አበባ እንደሚገኝ ገልጾልናል። መኪናዋን ለመገጣጠም የገዛው ሞተር ብቻ እንደሆነ ገልጾ ሌላውን ነገር ግን ቤት ውስጥ እየበየደ እንደሰራ ይናገራል።
4 እግር አላት። ስፒዷ ደግሞ 5 ነው። በቃ አንድ መኪና ያለው ነው ነው አላት። ልጅ ያለው በቃ ስለመኪና ነገር መኪና ስላለ ስለመኪና ነገር በቃ መንዳትም መኪናውን በቃ በጣም ነው የምወደው መኪና ለዛ ነው በቃ የፈረሰ።
ናሆም ቤተሰቦቹ በነጆ ከተማ በልብስ ንግድ ላይ የተሰማሩ እንደሆኑ ገልጾ የሚሰራው ስራ ይሳካለት አይሳካለት ሳያውቁ ገና ከጅምሩ ድጋፍ ስለሚያደርጉለት አመስግናቸዋል።
እኛ ቤት ነበረ፣ እኔ መንዳት ሳልጀምር በፊት ማለት ነው እኛ ቤት ነበረ። እሱን እንትን አድርጌ ነው ቢዝ አድርጌ ነው በቃ የጀመርኩት። ለመጫወቻም ለምናምን ብለን ነው የምሰራው አለ አለ በልጅነት ጊዜ ያኔ እንዲህ እንዳለ 4 ጎማ ከእንጨት ነው የሰራሁት በመጀመሪያ ጊዜ ማለት ነው። ከእንጨት 4 ጎማ ያለው መኪና ሰርቼ 4 ሰው ጭኖ ለመሄድ አቅም አለው።
አባቱ አቶ ደመላሽ ባጫ ልጃቸው ገና ከልጅነቱ የሚያደርገውን ጥረት አይተው እንዳበረታቱት ይናገራሉ።
ከአሁን በፊትም አንዴ ሰርቶ ነበረ በሃይስኩል የባጃጅ ነገር 3 እግር ሆና በፔዳሌ የምትንቀሳቀስ ነበረች ያኔ። ከዛ ተነስተን ልጁ ራይ እንዳለ አወቅን እና ቀጣይ ደግሞ በኢንጂን የሚንቀሳቀስ ይሰራለሁ አለ። ሁሉም በራሱ ፈጠራ ሰርቷል እና ሻንሲ ሁሉ በራሱ እስከ ከረሶሪያ ድረስ በራሱ በቃ በፈጠራ ሰራ። ሁሉ ነገር ከመኪና የሚጎለው ነገር የለም። ስፒዶሜትር ራሱ ይቆጥራል። ጌጅ ማለት ሁሉም ክላክስ እስከ ፍሬቻ ድረስ አለው። ከፈረንጆች መኪናም የሚለይበት የአላላይ 5 ማርሽ ያለው የፈረንጆች አንድ ነው ይስላል። እስካሁን 5 ማርሽ ያለው አላየንም። እንግዲህ እኔ መኪና ነድቻለሁ ጥቂት ጊዜ እና የአላ ማርሽ 5 ነው አለ። የፊት ማርሽም 5 ነው አለ። ጁራ ያለው ራዩ ደግሞ ትልቅ ስለሆነ ራዩን እናሳካለን ስልን ነው እንግዲህ እዚህ ደረጃ ደርሷል።
እናቱ ወይዘሮ ሃይማኖት እንዳለው ስለ ልጃቸው ሲናገሩ በትምህርቱ በጣም ጎበዝ የደረጃ ተማሪ፣ በጸባዩ የተመሰገነና ወደፊት በስራው ከፍተኛ ደረጃ መድረስ እንደሚፈልግ አይተው በየጊዜው የገንዘብ ድጋፍ እንዳደረጉለት ይናገራሉ።
ብዙ ነው፣ ወደ 95000 ደርሷል። እኛ ያላሰምነው ስንት ነገር አለ፣ ይበላሻል፣ ይቀየራል፣ በቃ ያል ከዛም በላይ ይሁን ሊሆን ይችላል።
አባቱ እንደነገሩን መኪናዋ በነጆ ከተማ መነዳት ተጀምራለች። እየሞከሯት እንደሆነም ነግረውናል። እርሳቸውም ሞክረዋታል።
አዎ እኔም ነድቻለሁ፣ ትንሽ አንድ ቀን ነድቻለሁ። አሳይቶኝ አብረን ነበርነ። ጓደኞችም እያሳፈረ ነው። በጣም ደስታ ተሰምቶኛል ከብሩ በላይ። እንዲያው በጣም ስማችንን አነሳ በዚህ ምክንያት ደስ ብሎናል በጣም።
ዛሬ በ17 ዓመቱ የ11ኛ ክፍል ተማሪ ያለ ቤት ውስጥ የገጣጠማትን መኪና ወደፊት አሻሽሎ ለገበያ መቅረብ የሚችል መኪና የመስራት ተስፋ እንዳለው ገልጾልናል።
ወደ ተከታዩ ዘገባችን ስናልፍ በየአመቱ በየካቲት ወር የሚደረገው የጉማ ፊልም ሽልማት በዘንድሮም በሚያዝያ 23 ቀን ለፊልም ባለሙያዎች ሽልማትን አበርክቷል። አብሮ የመስራት ባህል እንዲያዳብሩ አንዳቸው ካንዳቸው መማር እንዲችሉ እንደዚሁም ደግሞ የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልም ኢንዱስትሪው እንዲገቡ ሙያተኞችን ለመሸለም ነው ያሰበው። በዘንድሮም በአዲስ አበባ በብሔራዊ ቲያትር በተደረገው የዚህ የፊልም ሽልማት ላይ ለእይታ የቀረቡ ኢትዮጵያዊ ፊልሞችን በትወና ብቃት፣ በምስልና ድምጽ ቅንብር፣ በማጀቢያ ሙዚቃ፣ በፊልም ጥራትና በፊልም ጽሑፍ እንደዚሁም ዝግጅት ምርጥ ተብለው የተመረጡትን ሸልሟል። የዘንድሮው ምን ይመስል ነበር? የጉማ ፊልም ሽልማት መስራችና አዘጋጅ ዮናስ ብርሃነ መዋን ጨምሮ በዝግጅቱ የተሸለሙትን ባለሙያዎች መስታወት አረጋው አነጋግራለች።
ዮናስ ብርሃነ መዋ ከ13 በላይ ሙሉ ፊልሞችን ሰርቶ ለተመልካች አቅርቧል። በተመልካች ልብ ውስጥ ተቀርጾ የቀሩት በእውነተኛ ታሪክ ላይ ተመስርቶ የተሰራው ሄርሜላ፣ ባለታክሲው፣ መካኒኩና ማክቤል ተጠቃሾች ናቸው። በርካታ የሙዚቃ ቪዲዮ ክሊፖችና ቁጥራቸው ትንሽ የማይባሉ የቴሌቪዥን ማስታወቂያዎችን በመስራት ችሎታውን አስመስክሯል። በዩናይትድ ስቴትስ ሳን ፍራንሲስኮ ስቴት ዩኒቨርሲቲ በፊልም ዝግጅትና ፊልም አመራር ዲግሪውን አግኝቷል። ከተጠነሰሰ 10 ዓመት የሆነው ይህ የሽልማት ዝግጅት ጉማ የፊልም ሽልማት በሚል ሙያተኞችን መሸለም ከጀመረ 4 ዓመታትን አስቆጥሯል። ዮናስ ብርሃነ መዋ የጉማ ፊልም ሽልማትን ዓላማ እንዲህ ይገልጻል።
የጉማ ፊልም ሽልማት ውድድር ዓላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግ እና የመሳሰሉት ናቸው። ጉማ 18 ያህል ካታጎሪዎች አሉት ወይም ምድቦች አሉት። ከዛ ውስጥ አንደኛው የህይወት ዘመን ካታጎሪ ውድድር ያልሆነ ካታጎሪ ነው። ከዛ በተቀረ ግን 17ቱ በሙያተኞች እና በህዝብ የሚዳኙ ካታጎሪዎች ናቸው። ከነዚህም ውስጥ ለዳይሬክቲንግ፣ ኤዲቲንግ፣ ትወና በሴትም በወንድም፣ ሲኒማቶግራፊ፣ ሚውዚክ፣ ስኮሪንግ እያለ ይቀጥላል። እያንዳንዱ ዳኝነት የሚሰጠው በራሱ ሙያ ውስጥ ባሉ ሰዎች ብቻ ይሆናል። ለምሳሌ ዳይሬክተሮች ዳይሬክቲንግን፣ ኤዲተሮች በኤዲቲንግ ላይ አስተያየት ወይም ደግሞ ድምፅ እንዲሰጡ እናደርጋለን። ዳኞቹ እዚሁ ሀገር ውስጥ ያሉ ሙያተኞች የኢትዮጵያ ፊልም ኢንዱስትሪ ላይ ወይም አሁን ያለው እንቅስቃሴ ላይ በመስራት ያሉ ሙያተኞች ናቸው የሚዳኙት። እነዚህ ዳኞች የተመረጠላቸውን ፊልሞች የውሃ ሲኒማ እንዲያዩ ፕሮግራም ተመቻችቶላቸው አይተው መርጠው ከእጩዎቹ ደግሞ መጨረሻ ላይ አሸናፊዎቹን እንዲመርጡ ተደርጎ ነው ያሳወቅ ነው።
በዘንድሮ የጉማ ሽልማት ላይ ለውድድር የቀረቡት ፊልሞች ምን ያህል ነበሩ?
እኛ የደረሰን መረጃ ከየሲኒማ ቤቱ ምን ያህል ፊልሞች በባለፈው ዓመት ላይ ለህዝብ እይታ ቀርበዋል የሚለውን ስናጠራ ወደ 120 ፊልሞች አካባቢ በአመት ውስጥ ለህዝብ እንደቀረቡ መረጃ ደርሶናል። አክቹዋሊ 120 በላይ ናቸው። እኛ ጋር መጥተው የተመዘገቡት 71 ያህሉ ናቸው። ከ71 ውስጥ ደግሞ ለውድድሩ በቅተው በዳኞች መዳኘት የቻሉት 18ቱ ናቸው። 18ቱን ይዘን ውድድሩ ውስጥ ገባን። ከ18ቱ 17ቱ እጩ የመሆን እድል አጋጥሟቸዋል ማለት ነው።
ዳኞቹ በመጀመሪያ ሲመረጡ በምን ብቃት ነው ተመዝነው የሚቀመጡት ለዳኝነት?
የፊልም ኢንዱስትሪው ላይ በምንም አይነት መልኩ የተሳተፉ በተለይ ልንዳኝባቸው ባዘጋጀናቸው መስፈርቶችና ካታጎሪዎች ውስጥ የሰሩ ሙያተኞች በሙሉ እንዲዳኙ ክፍት ነው። ይህም በመሆኑ በመጀመሪያው ዓመት ላይ ወደ 87 ዳኞች አካባቢ ነው ተሳትፈውልን የነበረው። በሁለተኛው ላይ ከመቶ በላይ ተሳትፈዋል። በሶስተኛው ላይ ወደ 120 አካባቢ ተሳትፈዋል። በዚህ ዓመት ደግሞ 87-93 አካባቢ ዳኞች ተሳትፈዋል። እና ዳኞቹን የምንሰበስበው እዚሁ ሀገር ውስጥ ካሉ ሙያተኞች ነው ማለት ነው። እንግዲህ ከባለፉት 10-15 ዓመታት ስናስተያየው በዚህ በዲጂታል የፊልም زمن لاي تكنيك بكات بتعم ترو عينة رجعت عيتنا بكات هون كده مش نعرف شو دم سن مدرات لاي إفكت لاي يترى يك تكنيكال نقدر قابل تياز من غيره يمسرو يفيلم سواش بمولو ترو عينة نقدر يعني يعني باتشونا ونيوتو تمارا ديس مو هتنيش ترو يفترى أشلو تا يزو يمتونو بدن بيكترمن تيارا قالو online live tutoring አለ ስኒያ ያሉ በዛ መሰረት ኤክስፐሪመንት ያረጋሉ ፕራክቲስ ያረጋሉና ጥሩ ጥሩ ነገር እንድናይ ሆነናል ያን ያህል ቢራመድም በቴክኒካል በሆነው ነገር ፊልሞቻችን ስክሪፕት ላይ በትወና በቃት ላይ ስክሪፕት ላይ ስንመጣ በስትራክቸር በዳያሎግ በፍልስፍና በእንደዚህ አይነት ነገሮች ላይ ያለን በቃት ግን ብዙ አልተራመደም ጆ ከነበሩት ሲኒማዎች ያሽቆለቆለ አይነት ነገር ይስተዋላል እንትሮ ቴክኒካል ነገሩ አድጓል በሌላ መልኩ ግን ዝቅ ብሏል
በጉማ የፊልም ሽልማት መባ የተሰኘው ሙሉ ፊልም በ14 የሙያ ዘርፍ እጩ ሆኖ ነበር በመስል ጥራት ምርጥ ተስፋ የተጣለባት ተዋናይት ምርጥ ሜካፕና ምርጥ የሴት ተዋናይት በጠቅላላው በአራት ዘርፍ ተሸላሚ ሆኗል የመባ ፊልም ደራሲና ዘጋጅ ቅድስት ይልማ ከዚህ ቀደም ረቡኒ በተሰኘው ሙሉ ፊልም ከባለፈው አመት የጉማ ፊልም ሽልማት ከፍተኛውን ቁጥር አግኝታ ነበር መባ የተሰኘው ፊልም በተመልካች ዘንድ ተቀባይነቱ እንዴት ነበር ትገልጻለች
አላም ካሳውን መባ ተመልካች ጋር በጣም በሚገርም ሁኔታ መባ የዛሬ አመት አከባቢ በጣም ተቃውሞ ያስነሳ ፊልም ነው በነገርሽ ላይ በተለይ ዶክተሮች አከባቢ በጣም ተቃውሞ ነበር እና ኦዲየንስና ባለሙያ የተጣላበት ፊልም ነው ያዩት ሰዎች አንድ ሰሞን ሚዲያን ሸፍኖ ነበር በተለይ ጋዜጦች ላይ ዶክተሮች ጽፋሉ ተመልካች ይመልሳል ያየው ሰው እና ብዙ ክርክር ያነሳ ስራ ነበር እና ለኔ ደስ ብሎኛል ያው እንግዲህ አንድ ያርት ኪነጥበብ ሰው ስትሆኚ አንዱ አላማሽ ምንድነው ህዝቡን የሚያነጋግር ስራ ማምጣቱ ጥሩ ነው ብዬ አስባለሁ እና ለኔ እንግዲህ በእውነት ለመናገር እንግዲህ ከሰራዋቸው ስራዎች ሁሉ በጣም ሞራል ይሆነኝ አበረታች አስተያየት የሚያገኘውበት ፊልም ነው መባ ፊልምሽን አይቶ ላንች የሚመልስልሽ ሰው ካለ ያንን ሰው ነክተሽዋል ማለት ነው ሚዲያ ላይ እስከመወራት እስከ መጻፍ ከተደረሰ ለኔ ደስ ብሎኛል ምክንያቱም ትላልቅ ባለሙያዎች ነበሩ በጣም ሲጽፉ የነበረው ሲቃወሙ የነበረው እና ከዛ በኋላ ላምሩ ህሟን ይደረገ የነበረው እንቅስቃቤ ሚዲያ ፊልም መባ ከወጣ በኋላ ሚዲያ ላይ ሽፋን መሰጠት ተጀመረ ትኩረትም መሰጠት ተጀመረ እና እንግዲህ አንዳንዴ መጠቆም አይደለ የኛ ድርሻ መጠቆመሽ ሰዎች እንዲነቃቁ ማለት እንደዛ አድርጓል ብዬ አስባለሁ መባ ፊልም እና ውጤታችን በጣም
የፊልም ትወና የመጀመሪያው በመሆነው የነገን አልወለድን ፊልም ላይ ዋና ገጸ ባህሪውን በብቃት በመተወን ብርሃኑ ድጋፌ በመርጥ ተስፋ የተጣለበት ተዋናይና በመርጥ ተዋናይነት በዘንድሮ የጉማ ፊልም ሽልማት ተሸላሚ ነበር። ይህ የፊልም ሽልማት መኖሩ በራሱ ትልቅ ጅምር እንደሆነ ይናገራል።
የነገን አልወለድን ብርሃኑ ድጋፌ
ዝግጅት ማዘጋጀት በጣም ከባድ ነገር ነው። ትልቁ ነገር ግን ማሸነፍ አይደለም ወይ መሸለም አለ መሸለም አይደለም። የተሰሩት ስራዎች ሁሉ ወቅና ተፈጥቷቸዋል ኤክስፖዠር አግኝተዋል በአመት ውስጥ የወጡት ስራዎች እነዚህ ናቸው ተብለው ህዝብ ዘንድ ደርሰዋል። በዛ ላይ ደግሞ ሙያተኛ ተከብሮ ነው ያመሸው። ስለዚህ ይሄ ነው ትልቁ ቢግ ፒክቸሩ ይሄ ነው። የነገን አልወልድ ማሸነፈ ወይ ብርሃኑ ድጋፌ ያሸነፈ ወይ ሌላ እንደዚህ ያደረገ ብቻ አይደለም። ፕሮግራሙ አላማ አርቲስቱን ሙያተኛውን በአመት አንዴ እንኳን የሚያሰባስቡ እንደ አይነት ዝግጅቶች አሉ። የሚያከብሩ አሉ፣ ሪኮግናይዝ የሚያደርጉ አሉ ለተሰሩ ስራዎች። ይሄ ነው ትልቁ ምስል የሚታየው።
አብርሃም ገዛኸኝ ከዚህ ቀደም ሚዜዎቹ የሎሚ ሽታና በቅርቡ ደግሞ የነገን አልወለድም የተሰኙ ሙሉ ፊልሞችን አዘጋጅቶ ለእይታ አቀርቧል። አምና በተደረገው የጉማ ፊልም ሽልማት ላይ የሎሚ ሽታ በተሰኘው ፊልሙ በርካታ ሽልማቶችን ማግኝቷል። በዘንድሮም የነገን አልወለድም በተሰኘው ፊልሙ በ11 ዘርፍ እጩ ሆኖ በመርጥ የሙዚቃ ስኮር፣ በመርጥ ረዳት ተዋናይ፣ በመርጥ ተስፋ የተጣለበት ተዋናይና በመርጥ ተዋናይ፣ በመርጥ የፊልም አዘጋጅ፣ የአመቱ በመርጥ የአመቱ ምስል በአጠቃላይ በስድስት ዘርፎች ተሸላሚ ሆኗል። ስለ ፊልም ኢንዱስትሪውና የሽልማት አካሄድ አስተያየቱን ሰጥቷል።
አሁን በተናጠል እነሱ ውስጥ ናቸው የፊ ዲሲፕሊን የሚባለውን ነገር ኢትዮጵያ ውስጥ እንዲኖር ያደረጉት ማለት ነው። በመንግስት ደረጃ ፖሊሲ የሚባል ነገር የለውም። ያ ማለት ምን ማለት ነው? መሪ የለውም ማለት ነው። ስለዚህ ብዙ ለምሳሌ አምና ብቻ ወደ 113 ፊልሞች ተሰርተዋል። ይሄ ነገር ወደ ጎረቤት ወደ ታች ስትወጪ አንዳንድ ሀገሮች ላይ አራትም እንኳን ከንድ ተደርገው መስራት የማይችሉበት ሀገሮች አሉ። በግለሰብ ደረጃ ሁሉ ፊልም የተሰራ ይህን ነገር ሰብስቦ አቅጣጫ የሚያስ ኢንቲቲ የለንም እንደ ኢንቲቲ ማለት ነው። ስለዚህ ዞሮ ዞሮ ዋናው ፒክቸር እንደነዚህ ፊልሞች መኖራቸው እንደዚህ አይነት ሽልማቶች መኖራቸው ሳይሆን የሚመራው ሰው መኖር ነው። ምንኛው ነው
ከአስር በላይ ሙሉ ፊልሞች ላይ ተውናለች። እድል ወርቅ ጣሰው መባ በተሰኘው ፊልም ላይ ባሳየችው የትወና ብቃት የዘንድሮ ምርጥ የሴት ተዋናይት ሆና ተሸልማለች። ለእይታ የሚቀርቡት ፊልሞች በተመልካች ዘንድ ተቀባይነታቸው ከፍ እንዲል የበለጠ መሰራት እንዳለበት ታምናለች።
አሁን በኔ አመለካከት ያለው ማርኬት ላይ ያለው ነገር ጥሩ ነገር እስከሰራሽ ድረስ በደንብ አለ ዲማንዱ፣ በደንብ አለ ኦዲየንስም አለ ምናምን። ግን ኦዲየንስ ጋር የመሰላቸት ላይ ተደጋጋሚ ነገሮች ሲሰሩ ምናምን ይሆናል አይደል? ኤክስፔክት እንደሚደረጉ ሳይሆን ሲቀር ትንሽ የተመልካች ቁጥር በተለያየ ምክንያት ቀንሷል። ግን አሁንም ጥሩ ነገር ከተሰራ የማይታይበት ምንም ምክንያት የለም ብዬ ነው የማምነው። እና ችግሩ ያለው እኔ ባለሙያ ጋር ነው ባይነኝ። ጥሩ ስራ፣ ኦሪጂናል ስራ እኛ እንደስ ሰው ይህንን ነው የሚፈልገው ተብሎ ቀድሞ ሰው እንደሚፈልገው አድርጎ ከመስራት ይልቅ በደንብ የነፍሳችንን ብንሰራ ጥሩ ነው ብዬ ነው የማምነው። ምክንያቱም ማርኬትን ለማስደሰት ብለሽ ስታስቢ ሁለቱንም ሳታገኝ አንዳንዴ ልታጭ ትችያለሽ። ራስሽን ሳትደሰች ኦዲየንስን ሳይደሰት እና እሱ ጋር ነው እኔ ችግር አለ ብዬ የማምነው። ይሄ እንደኔ ኦፒኒየን ነው እንዲወሰድ የምፈልገው።
በየአመቱ የሚካሄደው የጉማ ሽልማት አብሮ የመስራት ባህልን ለማዳበር የሙያ ልውውጡን ለማበረታታትና የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልም እንዲገቡ ሙያተኞችን በመሸለም ከፍተኛ ስራ እየሰራ እንደሆነ ባለሙያዎቹ ይስማማሉ።
ከልብ ከመነጨ ከእውነተኛ ስሜት እኔ ወድሃለሁ አይደለም የሐሰት ከልብ
ጄፋትሱን ለዜማው እናመሰግናለን። ዘሪቱንም እንደዚሁ ደግሞ ቀጥላ አንጀቴን በላሁ የሚለውን ዘፈን ብትዘፍንልኝ።
እንዴት ነበር አንጀቴን በላው በላህ ወይ አንጀቴን በላህ ዘሪቱ ዘፈነች እንዴ
በዘፍ ነው ሐሳብ ነው ያቀረበው ዲጄ የሚያጫውትልናል ያኔ ወደ ተከታዩ ዘገባችን ስናልፍ ወደ ኒውዮርክ ነው የሚወስደን ከዓለም ዙሪያ ላለፉት 18 ዓመታት የተለያዩ የኪነ ጥበብ ባለሙያዎችን ስራ የሚያቀርበው የጥበብ ቤት ዘርቸር ጋለሪ የሶስት ወጣት ኢትዮጵያውያንን ስራ አቅርቧል የአዲስ ፋይን አርትስ የፎቶና የዲጂታል ጥበበኞች መሳይ ኃይለ ልዑልና አቤ ሰለሞንና እንደዚሁም ደግሞ የጥበብ ቤቱን አደራጅ በኒውዮርክ ሱራፌል ሽፈራው አነጋግሯቸዋል።
ባሳለፍነው ሳምንት በኒውዮርክ ከተማ ታላላቅ የስዕልና የፎቶ ኤግዚቢሽኖች ተከፍተው ነበር። ከነዚህ መካከል ሳሎን ዙርቻ የተሰኘ ጋለሪ ከኢትዮጵያ ድረስ አርት ጋለሪ ጋብዞ የሶስት ኢትዮጵያ አርቲስቶችን ስራ አቅርቦ ነበር።
I'm Gwendolyn Zurcha. I'm the owner of Zurcha Gallery in New York and Salon Zurcha Africa.
Gwendolyn Zurcha እባላለሁ። በኒውዮርክ የሚገኘው የዛርቸር ጋለሪ ባለቤት ነኝ። ይህ ጋለሪ ከተከፈተ 9 አመት ሆኗል። ሳሎን ዘርቸር የተሰኘውን ኤግዚቢሽን ለ19ኛ ጊዜ አካሄደናል። የአፍሪካውያን ስናካሄድ ግን የመጀመሪያ ጊዜያችን ነው።
በማያያዝም እንደዚህ አይነት የስዕልና የፎቶ ኤግዚቢሽኖች ለአፍሪካ አርት ምን ያህል ጥቅም አለው ብዬ ጠይቄያት ነበር።
This is a little contribution to the promotion of African art in New York. I think there's lots to do.
ይህ የአፍሪካን የስዕል ጥበብ በኒውዮርክ ለማስተዋወቅ ትንሽም ቢሆን አስተዋጽኦ ማበርከት እንደሚቻል በእርግጠኝነት መናገር ይችላል። አሜሪካኖች የአፍሪካ ዘመናዊ የስዕል ጥበብ ስለደረሰበት ደረጃ ገና በሚገባ ማወቅ አልጀመሩም። ስለዚህ ገና በደንብ ማስተዋወቅና መስራት ይጠበቅብናል።
እነዚህ ሶስት አርቲስቶች ከኢትዮጵያ ድረስ ይዘው የመጣው አዲስ አርት ቫይን ጋለሪ ይባላል።
ስሜ መሳይ ኃይለ ልዑል ይባላል። እኔና የስራ ባልደረባዬ ራኬብ ስለይ አዲስ ፋይን አርት ጋለሪን አዲስ አበባ አቋቋመን። አሁን ደግሞ የምንገኘው ኒውዮርክ ነው። ከአፍሪካና ወይም ደግሞ ከአፍሪካ ውጪ ያሉ ጋለሪዎች ከአፍሪካን አርቲስቶች ጋር የሚሰሩ እነሱን በመጋበዝ እዚህ አንድ ላይ ሁላችንም አንድ ጋለሪ ውስጥ መተን ያሉ ልዩ አርቲስቶቻችንን የነሱን ስራ ለማቅረብ ነው። በጠቅላላ 5 ጋለሪዎች ናቸው የሚሳተፉት። ከናይሮቢ አርት ላብ የሚባል አለ፣ እኛ ከአዲስ አበባ አለን፣ እንደገና ደግሞ አንድ ሌላ ጋለሪ ደግሞ ከደቡብ አፍሪካ የመጡ አሉ፣ እንደገና አናዘ ጋለሪ ፍሮም ፓሪስ የመጡ አሉ። አንድ ደግሞ ሌላ እዚህ የምትኖር ደግሞ እሷም ፓርቲሲፔት ታደርጋለች። እዚህ ኒውዮርክ ላይ ያለችው እሷ ደግሞ የካሜሩን አርቲስት ስራ ይዛ ነው የመጣችው። ይሄን ደግሞ ጊዜ ተመረጠበት ዋናው ምክንያት በዚህ ሰሞን ብዙ ትልልቅ አርት ፌሮች አሉ። ኒውዮርክ ፍሪዝ አለ፣ 154 ለንደን፣ እነሱም እዚህ ኒውዮርክ ይሳተፋሉ። እኛም ያንን አስበን በዚህ ጊዜ እዚህ ለመሆን ጥሩ ስለሆነ ብለን ነው።
በዚህ ጋለሪ ላይ ከተሳተፉት አርቲስቶችና ፎቶግራፈሮች መካከል እንግዲህ ዛሬ አቤ ሰለሞንን ይዤዋለሁ። አቤ ሰለሞን ደግሞ ስለ ስራዎቹና ስለነበረው ጊዜ ሁሉ ያስረዳናል።
ስሜ አቤ ሰለሞን ይባላል። ኢትዮጵያን ቤዝድ ፎቶግራፈር ነኝ። አሁን እዚህ ይዤ የመጣሁት ስራ የላሊበላ ላይ የሰራሁት ሲሪየስ ነው። እና አንድም ይሄንን ስራ እንድሰራ የገፋፋኝ ነገር ምንድነው? ብዙ የላሊበላን ወይም የኛን የተለያዩ ታሪኮችን የሚሰሩት ፎቶግራፈሮች ኢትዮጵያዊ ያልሆኑ ፎቶግራፈሮች ናቸውና እኔ እንደ ቻሌንጅ ከኔ ትንሽ ከስታይል በስታይል ደረጃ ከኔ ስራ ወጣ ያለ ቢሆንም ይሄንን እንደ ቻሌንጅ ወስጄ በ6 ፎቶ የላሊበላን ታሪክ ለማስቀመጥ ነው። ወደፊት ሌላ አዲስ ፕሮጀክት አለኝ። አሁን አንደኛው ሲሪየስ እንደሚባለው ወርከርስ ይባላል። በሰራተኞች ላይ ነው እየሰራ ያለሁት። ኢትዮጵያ ውስጥ እንደምታውቁት ብዙ የፋብሪካ ውስጥ የሚሰሩ ሰራተኞች ወይም እነዚህ ኮንስትራክሽን ላይ ያሉ ሰራተኞች በእነሱ ላይ እየሰራሁት ያለው ፕሮጀክት አለ። አንዱ ኢንትረስቲንግ ይሆናል ብዬ እና ዶክመንተሪ እያደረኩ ያለው ፕሮጀክት አንዱ እሱ ነው።
እንግዲህ የዛሬው ካፒና ጉዟችን በዚሁ ተጠናቋል።
አስተያየቶቻችሁን ላኩልን። ፌስቡክ ላይ አት ቪኦኤ አማሪክ ሁልጊዜም ተከታተሉን። ሼር አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ንገሩ። አብራችሁ ጋቢና ቪኦኤን ፌስቡክ ላይ ተከታተሉ፣ ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ የምሽነው እኔ መስታወት አራጋው፣
እንደዚሁም ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋትሱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።